የጦር ባለ ታሪክ ናቸው። በንጉሠ ነገሥቱ ዘመነ መንግሥት ከሶማሊያ ሰርገው በሚገቡ ኃይሎች ይፈጸሙ የነበሩ ጥቃቶችን ለመቅታት የልዩ ኃይል በማቋቋም የጦር ትምህርት ቤት በማደራጀት የሰሩትን ጨምሮ በበርካታ የጦር አውድማዎች ለፈጸሟቸው የጦር ጀብዶች ይነገርላቸዋል። በኢትዮጵያ አየር መንገድ የበረራ ደህንነትን በማቋቋምና ሌሎች የተለየ ግምት በሚሰጣቸው ሥራዎቻቸውም ይነሳሉ። ካሳ ገብረ ማርያም በሚል ርዕስ በስማቸው ተጽፎ ለህትመት የበቃው መጽሐፍ በቅርቡ ነው እዚህ ዋሽንግተን አቅራቢያ በምትገኘው በአርሊንግተን ከተማ ለአንባቢያን የተዋወቀው። የግለ ታሪክ መጽሐፉ ደራሲ ልጃቸው ዶክተር ስንታየው ካሳ ናቸው። ቁጥሩ የበዛ ታዳሚ በተገኘበት የተዋወቀበትን ስነ ስርዓት የተከታተለው የባህልና ማህበረሰብ አዘጋጅና አቅራቢ አሉላ ከበደ ነው ደራሲዋን ዶክተር ስንታየውን ያወያየው። ለምሽቱም የቃለ ምልልሱን የመጨረሻ ክፍል ይዞ ቀርቧል። ባለፈው ሳምንት እልባት ካደረገበት ይጀምራል።
የበረራ ደህንነትን የተመለከተው ጉዳይ በአገራችን ለመጀመሪያ ጊዜ ብለዋል በዓለም አቀፍ ደረጃም እስራኤልን በመከተል የተመሰረተ መሆኑን አባቶ የዛ ቆርቋሪ መሆናቸው ተገልጿል። ዶክተር ስንታየው የሚገባቸውን ያህል እውቅና ያላገኙ የተለየ ስራ የሰሩ ለሀገራቸውም ፍቅር የተሰዉ መሆናቸውን መጽሐፎ የሚተርከው አባቶ በበረራ ደህንነት ስራ ውስጥ እንዳየነው ሁሉ ሌሎች ክንዋኔዎቻቸውንም መጽሐፎ ይተርካል። ለምሳሌ ወዲህ ወደ ዩናይትድ ስቴትስ መጥተው የተላኩበትን ወታደራዊ ሳይንስ ስልጠና ካጠናቀቁ በኋላ በሀገር ውስጥም በውጭም እንደተማሩ ይገልጻል። ከጦር ምድባቸው ውጪ በሬንጀር፣ በአየር ወለድ፣ በመረጃ ትምህርትና በመሳሰሉት በመሰልጠንም ሁለገብ የሆነ ብቃት ያገኙ ከፍተኛ የጦር መኮንን ነበሩ ይላል። አባቶ ከገጠር የመጡ በቤተ ክርስቲያን አካባቢ ያደጉ መሆኑንም መጽሐፉ ይተርካል። ቀደም ያለ ባራያነት የተከተሉት ሰው ስለመኖሩ ፍንጭ የለም። እንዴት ይሄ ሁሉ ዝንባሌ ይኖራቸው? እስኪ ደግሞ ስለሱ በጥናቱ ያገኙትም ከሙያ አጋሮቻቸው ያገኙትም መረጃ ካለ ያካፍሉን።
እሺ፣ አባቴ እንደገለጹት ትውልዱ ሲዳሞ ነው። እዛ ነው ያደገው። የቄስ ትምህርት ቤት ነው የተማረው። እንደውም አባቱ አዲስ አበባ ለክህነት ሲያመጡት ነው በዛን ጊዜ ልጆች ከመንገድ ላይ እየተያያዙ ትምህርት ቤት ይገቡ ነበር። እንደዛ ነው ታሪኩ። አባቴን ብዙ ሰዎች ሲገልጹልኝ በጣም ሁለገብ ነው። ለምሳሌ ከተጠቀሰው ውስጥ ስፔሻል ፎርስስ ወይም ልዩ ኃይልን የኢትዮጵያ ውስጥ ያቋቋመው እሱ ነው። ከዛም ሶማሌዎች አንዳንድ ጉዳት በማድረስ ሲያስቸግሩ እሱ እየመራ ሶማሌ ድረስ ውስጥ ገብተው ሁሉ የተለያዩ ጀብዱ ፈጽመዋል። በዛም የነበረውን ውጥረት አድነዋል። ሌላው እንደተባለው አሜሪካን ሀገር በፈቃደኝነት እንደተነገረኝ ከተላከበት ትምህርት ሌላ የአየር ወለድ ትምህርት በትርፍ ጊዜው ተምሮ 35 ጊዜ በመዝለል ኮከቡን አድርጓል። ሁለገብ ነው። መማር ይፈልጋል። ራሱን ማስተማር ይፈልጋል። አይፈራም። ሬንጀር ኮርስም አሜሪካን ሀገር ነው የተማረው። ራሱን ማዳበር ይፈልጋል። አገሩን በጣም 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 ይወዳል። የኢትዮጵያ ነው የሚላት ብዙ ሰዎች እንደነገሩኝ። ይሄ ነው እንግዲህ አባቴ የሀገር መውደድ እና አይቻልም የሚለው ነገር የለውም። የተግባር ሰው ነው። የንግግር ሰው አይደለም። ሁሉን ነገር በተግባር የሚፈጽም ሰው ነው። ለእኛም ልጅ ሆነን የሚነግረን በትምህርት እንድንበረታ በተግባር ሁሉ ነገር እንድናረግ ነው። እና እያለቀስኩ ነው የጻፍኩት ይህን መጽሐፍ። በጣም ከባድ ነበር ለእኔ፣ ግን በጣም ከሁሉም በላይ ከልጆቼ ቀጥሎ በህይወቴ ያደረግኩት ብዬ የምኮራበት ይሄ መጽሐፍ ነው።
ያግባባ ይመስለኛል። በአንድ ወገን የወላጅን ታሪክ መዘከር የልጆች ሁሉ ፍላጎት ሊሆን ይችላል። ስንቶቹ ያደርጉታል፣ ስንቶቹ ያን መንገድ ይወጡታል፣ ሌላ ጉዳይ ሊሆን ይችላል። ነገር ግን ደግሞ የራስን ወላጅ በፍቅርና በአክብሮት ከሆኑትም በላይ ጎላ አድርጎ ማየት ሊገጥም የሚችል ነገር ነውና እርሶ ስለ መጽሐፉ አጻጻፍ ሲናገሩ መጽሐፉ ከማወደስና በአባትነታቸው ለእርሳቸው ካለው ክብር ብቻ የተነሳ ሳይሆን በተጨባጭ እርሳቸው የሆኑትን ያደረጉትን ጥረት ይናገራሉ። ስለ ግለ ታሪክ አጻጻፍም ይተርካሉ። የግለሰቦችን በቅራኔ የተሞላ ሁኔታ ከእርሳቸው ጠባይ ጋር ግራና ቀኝ ይመለከታሉ። በስነ ምግባራቸውም በብዙዎቹ በዚህ መጽሐፍ ላይ እንደተደረገው የተወደዱና የተከበሩ መሆናቸውን ሲያነሳሉ፣ በህይወት ያለም ሰው የህይወት ታሪክ ወይም ገድል ሲጻፍ የግለሰቡን ጥልቅ የውስጥ ስሜት የህይወት ግንዛቤና መላ ሰብአዊ ምንነቱን ምኞቱን ፍላጎቱን ከራሱ በቀር ማንም ሊደርስበት የማይችል የሚመስለውን መገንዘብ ይጠይቃል ይላሉ። አባቶ በህይወት አለመኖር ብቻ ሳይሆን 40 ዓመት ከተቃረበ ጊዜ በኋላ የተጻፈ እንደመሆኑ በህይወት ፍላጎታቸው የግባቸውን ምንነት በመጽሐፉ የጠቀሷቸውን ነገሮች ማካተት አዳጋችነቱን አጉልቶ ማየት ይቻላል። እስኪ እዛ ጋር የእርሶን ትግል የእርሶን ፈተና ያጫውቱን ጥናት በወሰደበትን ጊዜ ጨምረው።
እሺ፣ መጀመሪያ ስጀምረው እንዳልኩት ቀላል መስሎኝ ነበር መጻፍ በተለይ በህይወት የሌለ መጻፍ እኔ ደግሞ ደልጅነቴ ማቀው ከአባትና ልጅ ያለፈ ነገር አልነበረም ስለዚህ እንዴት ከባድ መሆኑን ከመጀመሪያው አውቄያለሁ እና ግን ተስፋ ሳልቆርጥ በየቦታው አንዱ ይጠቁመኛል እንደገና ደግሞ አንዳንድ ሰዎች እንደውም 3 አመት ከዛም በላይ ያስጠበቁኝ ሰዎች አሉ።
ምን ማለት ነው? ሰዎች መልሶ ለማግኘትና መረጃ ለማግኘት ብዙ ጊዜ ወስደው
መረጃ ለማግኘት አው ሌላ ጊዜ ንገናኝ ምናም በመባል ሰዎችም ስራ ይበዛባቸዋል ወይም የራሳቸው የግል ምክንያት ይኖራቸዋል። ጠቃሚ መረጃ ያላቸው ሲመስለኝ በጣም ነው ሰዎች እንማስተግረው። ለአባቴ ባላቸው ፍቅር ግን በሙሉ ተባብረውኛል። አንዴ እንደውም ጀርመን ሀገር ድረስ በመሄድ በጣም ይጠቅማሉ ማለቸውን ሰው ድንገት ፍራንክፈርት ሆኜ ደወልኩላቸውና እዚህ ነው ያለው ስላቸው በጣም ደነገጡ። ምክንያቱም ብዙ ጊዜ እየታመሙ በተለያየ ምክንያት ሊሰጡኝ አልቻሉም ኢንፎርሜሽን። ከዛ ከከተማው በጣም ርቄ ነው የምኖረው አሉኝ። ለማሳየት ነው የጀርመንኛ ትንሽም ስለምችል ቪየና ስለተማር ግዴሎት ማድራሻውን ብቻ ይስጡኝ አልኳቸው። ከከተማው ወጣ ያሉ ነበሩ። በባቡር ተሳፍሬ የነበሩበት ከተማ ድረስ ሄጂ እንደውም ሲያዩኝ እነተም የካሳ ልጅ ነሽ አሉኝ። አይረሳኝም። ቤታቸው ወስደው በጣም ተደስተው 1-3 ሰዓት ያህል ቁጭ ብለን ኢንተርቪው አረኳቸው። እና ደግሞ በጣም ትክክል ነገር ነው ያደረኩት ምክንያቱም የሰጡኝ መረጃ በጣም አስፈላጊ ነበር መጽሐፉ እንዲሟላ። እንደውም ኢትዮጵያን በመላለ ዋሽንግተን ዲሲ ከቤተሰቦቼ ጋር 2 ሳምንት ሆቴል ውስጥ ተቀምጬ ሰዎች ኢንተርቪው በማድረግ ዛሬ 6 አመት ይሆናል ዲሲ ነበርኩኝ። ኒውዮርክ ሄጃለሁ። በስልክ ደግሞ የተለያዩ ሀገሮች አፍሪካ ውስጥ ዩሮፕ ያሉ ሰዎችን እንደውም ያላገኘኋቸውን እዚህም አሜሪካን ሀገር ያሉ ሰዎች ብዙ ጊዜ እየደወልኩ አናግሬያለሁ። በተቻለ መጠን ታሪኩ የተሟላና እውነትም ቢሆን አንዱ ሲነግረኝ ሌላ የሚደግፈው ክፍል የማግኘት ነበረኝ እውነተኛ እንዲሆን። አንድ ሰው ብቻ በነገረኝ የጻፍኩት ምናልባት ቀልዶች ወይም ቀላል ነገሮች ካልሆኑ 2-3 ሰዎች ያሉኝን ነው ማስቀመጥ ይፈልጋል።
ተመሳሳይ ነገር ከተለያዩ ምንጮች ማግኘቶን ያረጋግጣለሁ።
አዎ እሱ ነው ከባድ ማረጋገጥ ማመሳከር ያስፈልግ ነበር ምክንያቱም የአባቴ ታሪክ እውነተኛ ስለሆነ። አንዴ እንደውም አንድ ጀነራል የአባትሽ ታሪክ እውነተኛ ታሪክ ነው ተረት ተረት እንዳይሆን ብለው ተናብዝ እውነተኛ ታሪክ ስለሆነ በደንብ መጻፍ አለበት ተረት ተረት እንዳይሆን የሱ ታሪክ እውነት ነው እና በጥናት ላይ ተመሰረተ መሆን አለበት በማለት እኔም ስለማምን በራሱ ጥረት እዚህ የደረሰ ሰው ነው ከዝቅተኛ የመጣ ሰው ነው አባቴ ጥሮ ነው ከሲዳሞ መጥቶ ጥሮ ተምሮ ነው እዛ ደረጃ የደረሰው። ለሀገሩ እንዲሁም ለዓለም ያበረከተው አስተዋጽኦ ከባድ ስለነበር እና አባቴ የሚገባውን ቦታ ለማግኘት እና ትክክለኛ መረጃ ለማግኘት ብዙ ነው የጣርኩት በጣም ብዙ ውጣ ውረዶች። እንደውም አንዳንድ ሰዎች በጭራሽ ሞክሬ ማግኘት አቅቶኝ ሌላው ደግሞ መረጃዎችን ለማሟላት ከኤርትራም በኩል ሞክሬያለሁ ለማግኘት ምክንያቱም ትክክለኛ ነገር እንዲሆን አንድ በኩል እንዳይሆን ከሻቢያ በኩል ያገኘዋቸው ሰዎች አሉ መጽሐፉ ላይ እንደምታዩት ሬከርድ የሆነ የነሱም በዛን ጊዜ አባቴ በነበረበት ጊዜ ያለውን ውጊያ በጣም አክብደው ለነሱ 30ኛ አመት ይሁን ሬከርድ የሆነ በኤርትራ ቲቪ የቀረበ ዶክመንተሪ ሁሉ አግኝቻለሁ። በጣም የከረረ ጦርነት እንደውም አይተን ማናቀው ጦርነት ነው ብለዋል የራሳቸው የሻቢያ ባለስልጣኖች አሁን ባለስልጣን የሆኑ ሰዎች እንዲሁም ሌሎችም ያድናቆት አላቸው ስለአባቴ ጀግና ናቸው ያሉኝ ከባድ ስልጣን የነበራቸው ሰው ነበሩ እና በጣም ነው የተደሰትኩት። በዛም በኩል ጀግና መባሉ ትልቅ ኩራት ነው። የሚቆጨኝ ነገር ያን ሁሉ ነገር ሰርቶ መጨረሻ ለሀገሩ ለህዝቡ ራሱን መስዋዕት አድርጎ ብዙ ነገር አድርጎ በኢትዮጵያ ህዝብ ባለመታወቁ በጣም ነው የሚቆጨኝ። እኔ አሁን ይሄ መጽሐፍ ህዝቡ ያነበዋል ይማርበታል አባቴ ብቻ ሳይሆን ብዙ እንደሱ አይነት ጀግኖች ለሀገራቸው ፍቅር አልፈዋል የነሱን ታሪክ ሁሉ እንደ ምሳሌነት የሚያሳይ ነው። ብዙ ልጆች አሉ ወይም ቤተሰቦች የአባቶቻቸውን የዘመዶቻቸውን ታሪክ ይጽፋሉ የሚልታለ ምክንያቱም ሀገራችን ብዙ ሰዎች የተሰዉ ሰዎች አሏት ለሀገር ፍቅር።
መልካም ሌሎችንም ማነሳሳቱ ይተበቃል። ዶክተር ስንታየው ካሳ የአባቶን የኮሎኔል ካሳ ገብረ ማርያምን ክንዋኔዎች የሚተርከውን ከ400 ገጾች በላይ ያለውን መጽሐፎን አስመልክቶ ለሰጡኝ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እሺ አቶ አሉላ እና ዮይ በጣም ነው ማመሰግነው።